ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዚህ ሳምንት ካደረስናችሁ ዘገባዎች መካከል ለዛሬ መረጥናቸውን ይዘንላችኋል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ዳር ከተማ ላይ ተገናኝተዋል።
በሌላ ዘገባችን ደግሞ የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ገብተዋል።
እንዳስደሰተኝ ምንም ቃላት የለኝም የምገልጽበት። በጣም ነው የማመሰግነው። በጣም ነው የምወዳችሁ።
ከብርቱካን ሚደቅሳ ጋር የተደረገውን ሙሉ ውይይት ይዘናል። በሌላ ዘገባ በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል።
አይ ማንም አልተናገራቸውም። የግቢ ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
ዝርዝሩን ይዘናል። በሌላ ዘገባ የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ዳር ከተማ ላይ ተገናኝተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ መሪዎቹን የባህር ዳር ከተማን አዘዋውረው አስጎብኝተዋቸዋል። ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። የቡሬ የተቀናጀ ግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የኢኮኖሚ ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብር ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣንም ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ፣ የሶማሊያው ፕሬዚዳንት መሐመድ አብዱላሂ ለመጀመሪያ ጊዜ የአማራ ክልል ጉብኝታቸውን ዛሬ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የጎንደር ከተማ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ሁለቱ እንግዳ መሪዎች በውሏቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን የጎበኙ ሲሆን ወደ ምዕራብ ጎጃም ዞን በማምራት የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። የከተማው ነዋሪም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ በመገኘት ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ እንግዳ መሪዎቹን የባህር ዳር ከተማን አስጎብኝተዋቸዋል። የሶስቱ ሀገራት መሪዎች በቀጣይ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ያተኮረ ውይይት ያደርጋሉ ተብሎ ይጠበቃል። በምክትል ርዕሰ መስተዳደር ማዕረግ የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ንጉሱ ጥላሁን የሶስቱ ሀገራት መሪዎች መገናኘት በክልሉ ላሉ ዜጎቻቸው የእርስ በርስ ግንኙነትን ያጠናክራል ነው ያሉት።
እንግዲህ የአማራ ክልል በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ክልል ነው። በተለይም ደግሞ ጎንደርና ባህር ዳርን ስንወስድ በርካታ ኤርትራውያን ግማሽ ቤተሰባቸው ኤርትራ፣ ግማሽ ቤተሰባቸው እዚህ በሁለቱ በተለይም በጎንደርና በባህር ዳር በስፋት ይገኛሉ። ስለዚህ የህዝብ ለህዝብ ግንኙነቱን በከፍተኛ ደረጃ ያጎለብተዋል። ክልላችን ለኢንቨስትመንት በጣም የተመቸ ሁኔታ አለው። በዚህ ሁኔታ ጉብኝቱ መካሄዱና እና ትስስሩ እንዲጠነክር ማድረጉ በሰላምም በልማትም በህዝቦች አንድነትና አብሮነትም ከፍተኛ ፋይዳ አለው ለአማራ ክልል። ምክንያቱም በተለይም ከኤርትራ ጋር በተያያዘ በሰሜን ምዕራብ ቀጠና እንደምንገኝ ይሄንን አካባቢ ሰላም በማድረግ ትስስሩን በማጎልበት በኩል ጉብኝት ከፍተኛ አስተዋጽኦ አለው ብያምናለሁ።
አያይዘው ለቀጠናው ሰላምም ከፍተኛ አስተዋጽኦ አለው ብለዋል።
ይሄ ቀጠና ወደ መካከለኛው ምስራቅ የመሸጋገሪያ አካባቢ ነው። በቀጠናው ሰላም መስፈን፣ አብሮነት መጎልበትና አንድነት መጠናከሩ ለምስራቅ አፍሪካም ለመካከለኛው አፍሪካም ኢኮኖሚያዊ ትስስሩንም ለማጎልበት በጣም ከፍተኛ አስተዋጽኦ አለው። እነዚህ ሀገራት የቀይ ባህርንም የህንድ ውቅያኖስንም ተንተርሰው ያሉ ናቸው። ከሰላም ባሻገር ኢኮኖሚያዊ ትስስሩን በማጎልበት ኢትዮጵያ ምርቶቿን ወደ ሌላው ዓለም ለማድረስ የምትጠቀምባቸው ፋብሪካ ውጤቶችን ወደ ኢትዮጵያ ለማስገባት የምትጠቀምባቸው ወደቦች አሉ። ስለዚህ ኢትዮጵያ ያላትን የምትሰጥበት የጎደላትን የምታሟላበት መስመርና ቀጠና በመሆኑ የሰላምም ኢኮኖሚም ማህበራዊ ትስስሩንም በማጎልበት እንደዚሁም የሶማሌም ይሁን የኤርትራ ህዝቦች ከኢትዮጵያ ህዝቦች ጋራ ጥብቅ ቁርኝት ያላቸው ናቸው። የታሪክ ትስስርም ያላቸው ናቸው። ዝምድናም ያላቸው ናቸው። ሶማሊያውያን ኢትዮጵያ ውስጥም ሶማሌም ይኖራሉ። ኤርትራውያን ኢትዮጵያ ውስጥም ኤርትራም ይኖራሉ። ስለዚህ ትስስሩ የዝምድናም ነው፣ በደምና ባጥንትም የተገነባ ነው። ይሄ ትስስር የበለጠ መጎልበቱ ለሰላም ለልማትም ለማህበራዊ እድገትም ከፍተኛ አስተዋጽኦ አለው የሚል እምነት አለኝ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ገብተዋል። የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ሲደርሱ በመኖሪያ ቀያቸው ፈረንሳይ ለጋ ሲሆን ሞቅ ያለ አቀባበል ጠብቋቸዋል። አሉላ ከበደ የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል።
በጣም 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 ነው ደስ ያለኝ። በጣም ነው የማመሰግነው።
ወደ አዲስ አበባ ያቀኑት የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ሲደርሱ ሞቅ ያለው አቀባበል የጠበቃቸው
የኔ ሀብቶቼ እናንተ ናቸው። በጣም በጣም ነው የምወዳችሁ። ሁሉንም መሳም እፈልጋለሁ። ቀላል ነገር አይደለም። አለፈው 7-8 ዓመት ያለፈው በእያንዳንዱ ቀን እናንተን ሳላስብ የአገሬን ሰዎች ሳላስብ አገሬን ሳላስብ ያደርኩበት የዋልኩበት ቀን የለም። አባቶቻችን እናቶቻችን ያስተማሩን ነገር አንዳችን ለሌላችን ማሰብን፣ አንዳችን ለሌላችን መቆምን፣ የሌላው ሰው ጉዳይ የራሴ ጉዳይ ነው፣ የሌላ ሰው ልጅ የኔ ልጅ ነው፣ የሌላ ሰው ጎረቤት የሚባለው ወንድሜ እህቴ ነው፣ ችግሩ ችግሬ ነው፣ ጥቃቱ ጥቃቴ ነው ብለን ተቃቅፈን ተጋግዘን ነው ያደግነው የኖርነው። እዚህ የሚያደርስን ዛሬም የሚያስደስተን ዛሬም የሚያስፈነጥቀን እሱ ነው። ለእኔ ሀብቶቼ እናንተ ናችሁ።
በራሳቸው አነሳሽነት ስነ ስርዓቱን ማዘጋጀታቸውን የገለጹት ወጣቶች ወኪል ራሱን ያስተዋውቃል።
ነቢዩ ባዘው እባላለሁ። ከፈረንሳይ ለጋሲዮን የወይዘሪት ብርቱካን ሚደቅሳ የፈረንሳይ ለጋሲዮን አቀባበል ዝግጅት ኮሚቴ አንዱ ነኝ እኔ።
አቶ ነቢዩ፣ እንደ ተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርዓት ነው። እስኪ ወይዘሪት ብርቱካን ዛሬ ማለዳ አዲስ አበባ በገባችበት ጊዜ ያቀባበሉ ስነ ስርዓት ምን ይመስል እንደነበር፣ የትና እንዴት ተቀበላችኋት? እንዴትስ ተሰባሰባችሁ?
እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ሰማን፣ ማህበራዊ ድረገጾች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር። በዛ በአጭር ጊዜ ውስጥ እንዲህ አቀባበል ማድረግ እንዳለብን፣ የት ነው የምንቀበላት፣ እሳት ነው የምትገባው፣ ካለው የወቅቱ ሁኔታ ተነስተንስ እንዴት አይነት አቀባበሎች ማድረግ እንችላለን የሚለውን ነገር በአስቸኳይ ተሰብስበን በራሳችን ተነሳሽነት የተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ፣ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት 1 ሰዓት ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ከኤርፖርት ሄዶ መቀበል ይቻላል አይቻልም፣ ይከለከላል አይከለከልም፣ ይህንን ሁኔታ ማረጋገጥ መንግስት አቀባበል ያደርጋል ወይስ በቀጥታ ቤተሰብ ነው የሚቀበለው፣ እኛ ምንድነው የምናደርገው የሚኖሩት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ ተዘጋጅተን ሰፈር ውስጥ ሆነን አካባቢውን ማጽዳትና ምንጣፎችን ማዘጋጀት፣ ባነሮችን መለጠፍ፣ ወጣቶችና ነዋሪዎቹ ግራና ቀኝ ሆነው እንዴት እንደሚቀበሉ ያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣበት ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልም፣ እነዚህ እናደርጋለን አናደርግም፣ የህግ አካላቶችን መጠየቅ ይገባል አይገባም፣ ብዙ ነገሮች ነበሩ። ጊዜ አጭር ነበረ። ነገር ግን በእነዚህ ሁኔታዎች ሁሉ አልፈን አቀባበል በዚህ መልኩ ማድረግ ችለናል።
መልካም። አቶ ነብዩ እንደነገርከኝ በአጭር ጊዜ ውስጥ ያገኛችሁት መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት። መሰረታዊ ጥያቄ ብጠይቅ፣ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል። ለእናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች?
ብርቱካን በ1992 አካባቢያችን ወክላ ለህዝብ ተወካዮች ምክር ቤት ለመወዳደር በወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃና ባላት እውቀት ባላት የህግ ሙያ በወቅቱ በህዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብና ችግሮቻችንን መፍትሄ ለማሰጠት ወስና ስትገባ የነበረው የምርጫ ቦርድን አንድ የመንግስት ሰራተኛ ስራውን ለቆ ነው ምርጫ ቦርድ ሄዶ መመዝገብ ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለህዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት በወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማገዝ አብረን አስቆመን ነበርና በሴትነቷ በዛ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀውን ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክራየት ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ራሷ አስተባብራ ራሷ አደረገችውና የከፈለችው ነገር ቀላል አልነበረም። በዛ ልምድ ከተነሳች በኋላ የ1997 የምርጫ 97 ወደ ቅልጅት ውስጥ የገባችበት በቅልጅት ውስጥ ያበረከተችው አስተዋጽኦ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደል እኛን ይሰማናል እና የምንጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከ2013 ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ሸልመናል። የዝግጅት ኮሚቴ አባል ነበርኩኝ፣ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች፣ ግፍን ተቀብላለች። ድጋሚም ደግሞ ታስራ ስትወጣ ልዩ አቀባበል አዘጋጅተን ተቀብለናታል።
አቶ ነብዩ ባዘዘው ከወይዘሪት ብርቱካን የሚደቅስ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
የቀድሞ የቅንጅት አመራር አባል የኪነ ጥበብ ባለሙያው አርቲስት ደበበ እሸቱ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ወይዘሪት ብርቱካንን ከተቀበሉ ታዋቂ ግለሰቦች አንዱ ነበር።
የነበረው አጋጣሚ አለ። አይሮፕላኑ ከታሰበበት ሰዓት ቀድሞ ደረሰ። በኛ ሰዓት አቆጣጠር ከጠዋቱ 1:30 ይበጣል ተብሎ ነበር የተገመተው እና የስም ሊስታቸው የተሰጠና ቪአይፒ አዳራሽ ውስጥ እንዲገቡ የተፈቀደላቸው ሰዎች ገና በር ላይ ክሊረንስ እየተሰራ ነበር፣ ግን በጣም ቀድሞ ገባ። እንደ አጋጣሚ ግን እኔ ቀደም ብዬ ገብቼ ስለነበረ እዛ ቪአይፒ አዳራሽ ሳገኛት ብቻዋን ነው ያገኘኋት። ሙሉ አዳራሽ ይዛ ብቻዋን ለብላ ያገኛት እና ያው ተቃቀፍን፣ ናፍቆታችንን ተወጣን፣ እንባ ተናነቃት እና እኔ የምቀበላቸው ሰዎች ሁሉ እንዲያለቅሱ አልፈልግም፣ የደስታ ለቅሶ እንደሆነ ይገባኛል፣ ግን ቢሆንም ባሽምቷ ታፍሽ ደስታ ያስለቅሳል፣ ግን ደግሞ ያስቃል እና የምትስቀው አንድ ብርቱካንን ነው ማየት ነው ፈልገው አልኳት። ወዲያው መሳሳ ሊገበን ወዲያው ሰዓቱ እየደረሰ ሲሄድ የተፈቀደላቸው ሰዎች ግንብት ብለው ገቡ። እናቷም ገብተው ነበር ቀደም ብለው፣ ወንድሟ እና ሌሎችም አክስት፣ አጎት፣ ምን ጋዜጠኞች በሙሉ ገብተው ነበረ እና መጀመሪያ እረፍት ካደረገች እና ከቤተሰቧና ከሌሎችም ከገቡት ህዝቦች ጋር ተገናኘችና ትንሽ እረፍት ካደረገች በኋላ ጋዜጠኞች በሙሉ ካሜራቸውን ደቅ ነው ምን ብለው የመጀመሪያው ጥያቄ ምን ነበር የሚለው ምን ተሰማሽ ነበር ያሏት። እኔ ህዝብም ይመስለኛል እውነትም ይመስለኛል እና የተለየ ነው የሆነብኝ። ከዚህ ሀገር ስወጣ በፈቃደኝነት አይደለም የወጣሁት፣ በምሬት በሽሽት ለስደት ራሴን ያርጌ ነው የወጣሁት። በዚያን ጊዜ ብዙ ጋዜጠኞች ታስረዋል፣ ብዙ የኔ ጓደኞች ታስረዋል። ምንም ያላደረጉ ብሎግ በማድረጋቸው ብቻ፣ አንዳንድ ጥያቄ በማንሳታቸው ብቻ የታሰሩ ሰዎች ነበሩ። አሁን ግን ሳይ እናንተም እኮ እኔን አሁን በነጻ ልታናግሩኝ መጣችሁ፣ እኔም በነጻ ልናገር ነው እና ይሄ አዲስ ነገር ሆኖብኛልና በቃላት ምን ብዬ እንደምገልጸው አላውቅም። ስዕል ብችል ኖሮ በቀለማት እያስተካከልኩ ገልጽላችሁ ነበር። በጣም ደስ ብሎኛል። ብላን የጀመረችው እንግዲህ የብርቱካንን ልዩነት የምታየው እዚህ ላይ ነው። እዚህ ደስ ብሎኛል ፈንድቅ ያለው ምናምን አላለች። ምክንያቱም አላወቀችም እውነትም ምን ማድረግ እንዳለበት። ይህንንም መሰላት ቅዠትን መሰላት እውነትም ነው ትላለች። እና በኋላ እየተረጋጋች ስትመጣ እናቷን መጀመሪያ ይዛ አቅፋ ራቅ አረገቻቸው። ና እስቲ ቆይ በደንብ ልይሽ፣ እኔም በደንብ ልይሽ እውነት ይሄ ሆነ አሏት።
ከበርካታ ዓመታት በኋላ ከወላጅ እናት ጋር መገናኘት በድንገተኛና በአስጨናቂ ሁኔታ ከሀገር መውጣትና ድንገተኛ በሚመስል ሌላ አጋጣሚ መመለስ እንደተባለው የህልም የሚመስለውን ስሜት ይከስታል። ደበበ፣ እንዲህ ያሉትን አቀባበሎች ባለፉት ጥቂት ወራቶች የሙያ አጋሮችህን የተቀበልክበትንም አጋጣሚ ተመልክተናል። ይህ የወይዘሪት ብርቱካን አወጣጥም የነበራትም አጋጣሚ ዛሬ የተመለሰችበትም ግን ለየት የሚያደርገው ይመስላል። በፖለቲካው የጎላ ተሳትፎ የነበራት የወደፊቷ መሪ የሚል ተስፋ ብዙዎች ዘንድ አሳድራም የነበረች ለበረታ እንግልት የተጋለጠች ነበረች እና ያን ጊዜስ እንዴት ታስታውሰዋለህ? እንደው ባጭሩ እሱን አስታውሰን ውይይታችንን እንቋጭ።
ከመንገድ ላይ ሰላማዊ ሆና በምትራመድበት ሰዓት እንደ ትልቅ የጦር ምርኮኛ በፖሊስ ተከባ በሰልፍ እየተደበደበች ከመንገድ ላይ ተይዛ ነው የታሰረች። የዚያን ጊዜ ይህንኑ ተመሳሳይ ካሜራ የያዙ ጋዜጠኞች ስለ እሷ ወንጀል፣ ስለ እሷ ጥፋት፣ ስለ እሷ መያዝ፣ ስለ እሷ መታሰር ዘገባ ለማቅረብ ይሯሯጡ ነበረ። እንግዲህ ከስንት ዓመት በኋላ ባልታሰበ ባልተጠበቀ ይሆናል ተብሎ ባልተገመተ ሁኔታ ይሄ ለውጥ መጥቶ እነዚያ ካሜራዎች አሁን እሷን በክብር ተቀብለው እንኳን ደህና መጣሽ በማለት የወደፊት ሀሳብሽ ምንድን ነው ለሀገርሽ በብቃትሽ ተብላ ስትጠይቅ ወረድ ልዩነቱን እዚህ ላይ ነው የምታየው። ዛሬ እዛ የነበሩ ፖሊሶች በሙሉ እሷን ደህንነት የሚጠብቁ ነበሩ። በስምንት ዓመት በፊት ግን በአካባቢዋ የሚኖሩ ፖሊሶች እሷን ለማሰር ወደ ውህኒ ለመወርወር ምሯሯጡ ነበሩና ያ ዘመን አልፎ ያ ጊዜ አልፎ ባልተጠበቀ ሁኔታ አሁን ያለንበት ሁኔታ ላይ መጥተን ይህንን ለማየት ያስቻለንን እግዚአብሔር እንደሆኑት አመስገን አይበዛበት ያንሰዋል፣ ምስጋና ያንሰዋል። እንደምለው ነገር አለ በእውነት ዶክተር አብይ በእኔ ግምት የተደበቀ ክንፍ ያለው ይመስለኛል። ምክንያቱም ዛሬ ጀርመን አይተው ነገ ጅቡቲ ታየዋለህ፣ ወዲያው ደግሞ ስሄዱ ምክር ቤት ተሿሚዎች ሲያቀርብ ታየዋለህ። እኔ የምልህ የሰው ጭንቅላት፣ የሰው አእምሮ፣ የሰው ጉልበት በምንም አይነት ጣም ይህን ሊፈጥም ይችላል ብዬ ማመን ያስቸግረኛል።
መልካም አርቲስት ደበበ እሸቱ፣ የቀድሞ የትግል አጋርህ ልበል፣ በቅንጅት ዘመን አብራህ ታስራ የነበረችውና ከስደት በኋላ ዛሬ ማለዳ ወደ አገሯ የገባችውን የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳን ወደ አገር መመለስ አስመልክቶ ለሰጠኸኝ አስተያየት ለጊዜ አመሰግናለሁ። እንደ ወትሯችን በኪነ ጥበብ ነክ ርዕስ መልሰ እንደምናገኝ ተስፋ አረጋለሁ።
እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ አሉላ።
በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታ አስተዳደር ቢሮ ምክትል ኃላፊ ትላንት ከአሜሪካ ድምጽ የኦሮምኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው።
ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል።
ሰላማዊ ሰልፍ ነበረ አዳማ ሳይንስ እና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምጻቸውን ሲያሰሙ ነበር።
ምን ብለው ነው ድምጻቸውን የሚያሰሙት?
በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። አሁን በመፈክር መልክ ነው የቀረበው።
ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲው ውጪ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ?
ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራችን ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር።
ከዛ በኋላ ምንድን የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ
አይ ማንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል።
የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው።
ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ?
ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባ ሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር።
የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል።
ተማሪዎቹ ዛሬ ጠዋት ላይ በእርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይህን መቼም የምንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ይማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው።
በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንትና በሌሎች የተጠየቀው ተጨማሪ የምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በእነ ግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው መሃ ስርስሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዝዳንት የአቶ አብዲ መሐመድ ዑመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዟል። በዚሁ መሰረት ፖሊስ የተገደዱ ሰዎችን የአገዳደል ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን፣ ወንጀል የተፈጸመባቸውን የጦር መሳሪያዎችን እያያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ስራዎችን እያከናወነ እንደሆነ አስረድተዋል። እነዚህ ስራዎች አሁንም እየቀጠሉ እንደሆነም ገልጸዋል። እነዚህ የምርመራ ስራዎች ከተፈጸመ ወንጀል አይነትና ባህሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፍራ ስፋት አኳያ ፍርድ ቤቱ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ እየተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ 80 ቀን ያህል መቆየታቸው ፍርድ ቤቱ ሊያዩ እንደሚገባና 14 ቀንን ሊሰጠው አይገባም ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለዳር 13 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሂር፣ ወይዘሮ ራሂማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቤ ሕግ ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቤ ሕግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለህዳር 7 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው ዘገባችን ነው የምናልፈው። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ትላንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በህግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም፣ በሌላ በኩል ደግሞ አቋማቸውን እንዳጠናቀረላቸው ነው የሚነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ ሁለት ዓመታት ተባብሶ እንደሚቀጥል ብዙዎች ገምተዋል። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔን ያካተተው ሪፖርት ሰለሞን አባተ አቀናጅተው እንዲያቀርበዋል።
ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዲሞክራቲክ ፓርቲው ጠቅላይ ጽህፈት ቤት ውስጥ በተዘጋጀ ስነ ስርዓት ላይ ያወጁት የዲሞክራቶቹ መሪ ናንሲ ፔሎሲ።
We have a responsibility to find our common ground where we can.
በጋራ መስራት በምንችልባቸው መስኮች አብረን የመስራት፣ በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል፣ ምክንያቱም መከፋፈልን እስኪበቃን አይተነዋል።
በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት 8 ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው።
I've been saying since the beginning of this campaign that change is coming.
ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ፣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ።
በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዴሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርት ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል። እኛ በፕሬዝደንት ዶናልድ ትራምፕ የምንመራው ወግ አጥባቂዎች ነን። የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሠራ፣ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን ብለዋል ማይክ ብራውን። ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዝደንት ትራምፕን እንዳስደሰታቸው የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ተናግረዋል።
Most of the candidates that the president actually went and campaigned for and who embraced
the በአካል የተገኙ ከቀሰቀሷቸውና ፕሬዝዳንቱንም ከደገፉ ጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከመገባ ከማንም ጋር አብረው ይሰራሉ።
ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ታሊብ የመጀመሪያዎቹ ሙስሊም ሴት የኮንግረስ አባላት ሆነዋል። በሌላ በኩል ደግሞ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ከኮሎራዶ ግዛት ሁለተኛ ወረዳ ተወዳድሮ አሸንፏል። አንድ ጥቁር አሜሪካዊ ኮሎራዶ ውስጥ ለተወካዮች ምክር ቤት ሲመረጥ ጆ የመጀመሪያው ነው።
Se l'anghi e il lago Tosto cotani tosto
ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበር። እናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። የስርጭት መሐንዲሱ አልፍሬዶ ሳንቶስም አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
Kun